ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 13 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍካሪ ዜና በማስከተልም ባሳለፍነው ሳምንት በፍኖተ ዲሞክራሲ የተላለፈ አንድ ሀተታ አቀርበን ክፍል 1 ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ባለፈው በከሚሴ ግድያ ዘረፋና የንብረት ማቃጠል አድርሶ የነበረው የኦነግ የታጠቀ ኃይል ነው የሚባለው ኃይል አድማሱን በማስፋት ትላንትና ቀዳሜ በሰሜን ሸዋ አጣዬ ከተማ የከተማዋን ዳር በተኩስ ማተራመሱ እንዳለ ሆኖ በዛሬው ቀን እሁድ በካራቆሬ የአቦን ቤተክርስቲያን በማቃጠል በርካታ ገበሬዎችን መግደሉ ተሰምቷል። ይኸው ኃይል ላለፉት 10 ወራት ደወይ በቢባል አካባቢ ሲሰለጥን የከረመ መሆኑ ተገልጾ ትጥቁም በመትረየት የታጀበና በአይሱዙ መኪና ከቦታ ወደ ቦታ የፋሳውን ኃይሉን እያጠናከረ ውጊያ እንደቀጠለ ሲሆን በአካባቢው ያለውም የፌደራልና የመከላከያ ኃይል ትዕዛዝ አልደረሰንም በሚል ተበካች መሆኑ ተሰምቷል። ይህ ዜና እስከተጠናቀረበት ሰዓት ውጊያው በአጣዬ በካራቆሬ ቆሬ ሜዳና ማጀቴ ጃራ በሚባል አካባቢ የቀጠለ ሲሆን አንዳንድ ቤት በመግባትም ወንድ ልጅ ቤት ውስጥ መኖሩን እየፈተሹና መሳሪያ እየቀሙ ነው እየተባለ ነው። የአጣዬ ያማኑኤል ቤተክርስቲያን የመቃጠል አደጋ የተጋረደበት ሲሆን ገበሬው ከሸዋሮቢት አካባቢ ጀምሮ እንቅስቃሴ ለመጀመር እየተዘጋጀ መሆኑም ተሰምቷል። በአጠቃላይ ይፋት በሙሉ በኦነግ ጦር ቀጠና እየታመሰች ትገኛለች እየተባለ ነው። በአጣዬ ከተማም ከፍተኛ ዘረፋ እየተካሄደ ሲሆን ማጀቴ ጃራ አካባቢ እስካሁን ከ10 በላይ ሰዎች የሞቱ ሲሆን ቁጥሩ ሊጨምር ይችላል ተብሏል። ሹሞቹ የመጡት ያለውን ዘረኛ አቅድ ከግብ ለማድረስ ሆኖ ሳለ ለሀገር አንድነት የቆሙ ይመስል አልቻሉበትም በሚል የሚከሷቸው ክፍሎች ተሳስተዋል ሲሉ የፖለቲካ ተንታኞች ተችተዋል። ሹሞቹ አሜሪካና አረቦች ግብጽንም ጨምሮ እንዲሁም ከሻቢያ ተመሳጥረው ይዘውት የመጡት እቅድ የራሳቸውን ድርጅትና ብሔር የበላይነት ማስፈንና ሌላውን ህዝብ ደግሞ ማፈናቀልና መፍጀት ስለነበር ይህን በሚገባ እያከናወኑ ናቸው አሉት። እነዚህ ታዛቢዎች የአሜሪካ ጋዜጦች በሹሞቹ ላይ የሚያሰሙት ወቀሳና አሁንም እጥፍ ዘርጋ ያሉ ሹሞቹን የሚደግፉት ሻለቃዎችና ምሁር ተብዬዎች የሚያሰሙት ቅሬታ ቦታና ቅንነት የለውም ብለዋል። ሹሞቹ ለመጥበት ዓላማ የሚበጇቸውን ጽንፈኞችና ስግብግብ ዘረኞች ጠርተው በህዝብ ላይ ያሰማሩ ሲሆን አሁንም ይህን ጸረ ኢትዮጵያ እንቅስቃሴያቸውን የሚቀንሱና የሚያቆሙ ይሆናል ብሎ መመኘት ሞኝነት ነው ብለዋል። ሹሞቹ ማንነታቸውን አጠበውና ጭንብላቸውን አውልቀው ያሳዩ ስለሆነ ከባብ እንቁላል እርግብ ከወያኔ ተለጣፊዎችና ዘረኞች አገር ወዳድነትን መጠበቅ ካንቱ ነው ያሉት ክፍሎች በትግል ሹሞቹን ማስወገድና ጽንፈኞቹንም ጥግ ማስያዝ ያስፈልጋል ሲሉ ተቆመዋል። ወያኔ በሁኔታው ተጠቅሞ ወደ ቦታው ሙሉ በሙሉ ለመመለስ አሜሪካን እየተማጸነ ነው ሲባል ሹሞቹን በመርጫ ላይ አጅቦ የተነሱ ደግሞ ከፖለቲካው ምድረ በዳ መውጣት እንዳልቻሉም እየታየ ነው ተብሏል። በአገዛዙ ደረጃ የሚወሰነው የቋሚ የውጭ ምንዛሪ ልውውጥ አጥቶ እንደ ሌሎች ሀገሮች የውጭ ምንዛሪ ዋጋ በገበያ ላይ እንዲወሰን አገዛዙ እቅድ ያዙ ተዘገበ። ይሁን እንጂ ይህ አሰራር በቂ ዝግጅት ሳይደረግበት ያንድ ወር የመድኃኒትና የነዳጅ እቃዎች ለማስመጣት የሚያስችል እንኳን የውጭ ምንዛሪ በሌለበት ሁኔታ በገበያ እንዲወሰን ማድረግ ከፍተኛ የኢኮኖሚ ቀውስ የሚያስከትል መሆኑን የኢኮኖሚ ባለሙያዎች ያስጠነቅቃሉ። ባለሙያዎቹ የውጭ ምንዛሪ ተመን ገበያ ላይ እንዲወሰን ወደሚያስችል አሰራር ለመግባት አገሪቱ ከፍተኛ የውጭ ምንዛሪ ክምችት መያዟ በቅድሚያ መሟላት ያለበት መሆኑን ገልጸው የበሌለበት ፖሊሲው ተግባራዊ ቢደረግ የሚያስከትለውን የአገሪቱን የዋጋ ክሽበትም ሆነ እያሻቀበ የሚሄደውን የብድር መጠን መቆጣጠር አይቻልም ብለዋል። የአርሲ ዩኒቨርሲቲ መጨረሻ አመት የህክምና ተማሪዎች የተቃውሞ ሰልፍ አደረጉ። ከጥቂት ቀናት በፊት የጅማ ዩኒቨርሲቲ የመጨረሻ አመት የህክምና ተማሪዎች የተለያዩ ጥያቄዎችን በማቅረብ የሥራ ማቆም አድማ ማድረጋቸው የተዘገበ መሆኑ የሚታወቅ ሲሆን የአርሲ ዩኒቨርሲቲ ተማሪዎችም ከጅማዎቹ ተመሳሳይ የሆነ ቅሬታ በማቅረብ ማክሰኞ የካቲት 8 ቀን የሥራ ማቆም አድማ አድርገዋል። ረቡ አደባባይ ወጥተው ቅሬታቸውን በማሰማት ላይ እንዳሉ ከጸጥታ ኃይሎች የኃይል እርምጃ የተወሰደባቸው ሲሆን ፖሊስ ሰልፉን ለመበተን ባካሄደው ጥቃት የተወሰኑ ተማሪዎች ተጎድተው ህክምና ተደርጎላቸዋል። ተማሪዎቹ ከጠየቋቸው ጥያቄዎች መካከል የመጽሐፍት ቤት አገልግሎት እንዲሟላ፣ የመማሪያ ክፍሎች ችግር እንዲወገድ፣ በኢንተርንሺፕ ጊዜ የሚከፈለው ገንዘብ በቂ እንዲሆንና በተከታታይ ከ36 ሰዓት በላይ የሚሰሩባቸው ሁኔታዎች እንዲወገዱ የሚሉ ይገኙባቸዋል። በተመሳሳይ ዜና በአዲስ አበባ ከግል ህክምና ተቋማት የተመረቁና ገና የሚማሩ ባለሙያዎች የሥራም ሆነ የኢንተርንሺፕ ድል ባለማግኘታቸው ረቡ በአደባባይ ተቃውሟቸውን ገልጸዋል።
በጅቡቲ ወደብ የተቀመጠ ከ24 ሺ ቶን በላይ የሚገመት ከውጭ ሀገር የተገዛ ስንዴ ከመቆየት ብዛት ሊበላሽ ይችላል የሚል ስጋት የፈጠረ መሆኑ ተነገረ። በ1.5 ቢሊዮን ዶላር ከውጭ ከገዛቸው 200 ሺ ሜትሪክ ስንዴ ውስጥ 75 ሺ ቶን የሚሆነውን መቀመጫው ዱባይ የሆነ ኩባንያ ወደ ጅቡቲ የላከ ቢሆንም የአገዛዙ ባለስልጣኖች ከወደቡ ላይ ያላነሱት መሆኑን ምንጮች ዘግበዋል። በቀን 4000 ቶን ከወደቡ ተነስቶ ወደ ማህል ሀገር መግባት ያለበት እንዴ ባሁን ወቅት ለማዳበሪያ ቅድሚያ ይሰጥ በሚል መመሪያ ምክንያት በቀን 1000 ቶን ብቻ ከወደቡ ላይ እየተነሳ የሚጓጓዝ መሆኑ ታውቋል። በጅቡቲ ወደብ መጋዘን ውስጥ የተከማቸው ስንዴ በጊዜ የማይነሳ ከሆነ በመቀመጥ ብዛት ሊበላሽ እንደሚችል ላኪዎቹ አስጠንቅቀዋል። በቅርቡ አገዛዙ ለዳቦ ቤቶች በቅናሽ ሲሸጥ የነበረውን ስንዴ ማቅረብ ባለመቻሉ ምክንያት በተለይ በአዲስ አበባ የሚገኘው የሸዋ ዳቦ ቤት ከስምምነቱ መውጣቱና ከገበያ በጨማሪ ዋጋ ስንዴ ገዝቶ በመጠቀም የሚጋግረውን ዳቦ በውድ በመሸጡ ተጠቃሚውን ያማረረ መሆኑ ታውቋል።
ቶሚ ሄልፊንገር እና ካልቪን ክላይን በተባሉ የንግድ ስሞች የተለያዩ አልባሳትን የሚያመርተው PHP የተባለው ኩባንያ በኢትዮጵያ ውስጥ በሚገኙ የኩባንያው ሰራተኞች ላይ እየተፈጸሙ ያሉ በደሎችን አጣርቶ እርምጃ እንደሚወስድ ማክሰኞ ባወጣው መግለጫ አስታውቋል። በኢትዮጵያ ሰራተኞች በሰዓት የሚከፈላቸው 12 የአሜሪካ ሳንቲም ወይም 3 ብር ከ60 ብቻ ከመሆኑም በላይ ለሚሰሯቸው የትርፍ ሰዓቶች እንደማይከፈላቸው እንዲሁም በስራቸው ወቅት ውሃ ከጠጡ ከደሞዛቸው ላይ የሚቆረጥባቸው መሆኑ ታውቋል። ሴት ሰራተኞች ሲቀጠሩም እርጉዝ አለመሆናቸው እየተመረመረ መሆኑም የተጋለጠ ሲሆን የተቀጠሩ ሰራተኞችም ከአስተዳደሩ በየጊዜው ስድብና መድሎ የሚካሄድባቸው መሆኑን ሰራተኞቹ ተናግረዋል። በፋብሪካው ሰራተኞች ላይ ይህ ሁሉ ኢሰብአዊ ድርጊት ሲፈጸም የአዲሱ ሹም ጽህፈት ቤት ኃላፊዎች ምንም የወሰዱት እርምጃ እንደሌለም ታውቋል።
የወያኔ ኢህአዴግ ምክር ቤት ሰኞና ማክሰኞ ሲካሄድ የነበረውን ፍሬቢስ ስብሰባ አጠናቅቆ መግለጫ አውጥቷል። መግለጫው ያለውን ሁኔታ እንደተለመደው ሸፋፍኖና አሞጋክሶ ለማቅረብ ቢሞክርም በአገሪቱ ውስጥም ሆነ በድርጅቱ ውስጥ የተከሰቱ ችግሮች ለመጥቀስ ተገድዷል። መግለጫው ተጀመረ የሚለውን ለውጥ ለመቀልበስ የሚሯሯጡ መኖራቸውን ጠቅሶ ችግር ፈጣሪዎች የተባሉት እነማን መሆናቸውና ችግሩ በምን አይነት መንገድ እንደሚፈታ ግልጽ ሳያደርግ አልፏል። ከጥቂት ቀናት በፊት የህወሓት ማዕከላዊ ኮሚቴ ባስተራቸው መግለጫ አገሪቱ በመተመረበት ሆነ አባል ድርጅቶች ጋር ያለውን ኩልፍ ልዩነት መግለጹ የሚታወስ ነው። የኢህአዴጉ መግለጫ በግንባሩ ድርጅቶች መካከል ያለውን የመጠራጠር የልዩነት ሁኔታዎች ለመፍታት የሞከረ መሆኑን ቢጠቁም ስላለው ልዩነትም ሆነ ልዩነቶች እንዴት እንደሚፈቱ አልጠቆመም። በአጠቃላይ ህዝብ ከተሰባው የተጠበቀው ምንም ውጤት ስላልነበረ በውሳኔዎቹ አልተገረመም። የአባይን ጉዳይ በሚመለከት ሊካሄድ የነበረው የሶስትዮሽ የሚኒስትሮች ስብሰባ ላልተወሰነ ጊዜ ተላለፈ መሆኑን የግብጽ ባለስልጣኖች ተናግረዋል። ስብሰባው የተሰረዘው የስብሰባው ተሳታፊ በሆነችው በሱዳን ውስጥ የፖለቲካ አለመረጋጋት በመፈጠሩ መሆኑን ባለስልጣኖቹ አክለው ገልጸዋል። ያልበሽር አገዛዝ በአባይ ግድብ ዙሪያ ግብጽን ደግፎ አቋም አለመውሰዱ የግብጽ ባለስልጣኖችን ሲያስቆጣ የቆየ መሆኑ ግልጽ ሲሆን ግብጽ አዲሶቹ መሪዎች በግድቡ ላይ የቀድሞ አገዛዝ የነበረውን አቋም እንዲተው ጥረት ያደርጋሉ ተብሏል። የሱዳን ግዚያዊ ወታደራዊ አገዛዝ መልክተኞች በቅርቡ አዲስ አበባ ውስጥ መንግስታቸው በአባይ ግድብ ላይ ከቀድሞ የተለየ አቋም የለውም ቢሉም የሱዳን ተቃዋሚዎች ህዝባዊ የሽግግር መንግስት እንዲቋቋም ከፍተኛ ተጽዕኖ እያደረጉ በመሆኑ የወደፊቱ የሱዳን አቋም ምን ሊሆን እንደሚችል ካሁኑ መገመት አይቻልም ተብሏል። ሐሙስ ሚያዝያ 10 ቀን ገዱ አንደርጋቸው የውጭ ጉዳይ ሚኒስትር ለማ መገርሳይ መከላከያ ሚኒስትር እንዲሁም አይሻ መሐመድ የከተማ ልማትና ኮንስትራክሽን ሚኒስትር ሆነው ተሹመዋል። ሹመታቸው በወያኔው ፓርላማ በ329 ድጋፍ በአንድ ተቃውሞና በአምስት ድምጽ ተአቅቦ የጸደቀ መሆኑ ሲነገር ከ547 የፓርላማው አባላት መካከል 212 የሚሆኑት በጉዳዩ ላይ ምንም ድምጽ ሳይሰጡ መቅረታቸው ብዙዎችን አስገርሟል። ከፓርላማው አባላት መካከል 38 በመቶ የሚሆኑት በመቅረትም ሆነ ተገኝተው ባለመሳተፍ በአዲሶቹ ተሿሚዎች ምርጫ ላይ ተአቅቦ ማሳየታቸው በገዢው ፓርቲ ውስጥ ያለውን አለመረጋጋት ያሳያል ተብሏል። የገዱ አንዳርጋቸውና የለማ መገርሳ ሹመት በተለያዩ ክፍሎች መካከል ላለው የስልጣን ሽኩቻ መፍትሄ ለመስጠት የተወሰደ እርምጃ ሲሆን ችግሩን ከመቅረፍ አንጻር እርምጃው ርባና የለውም የሚሉ በርካታ ናቸው። ድንበር የለሽ የሐኪሞች የተባለው ተቋም ተወካዮች በመጋቢት ወር በጌዲዮ ተፈናቃዮች አካባቢ ተዘዋውረው ጥናት ያካሄዱ መሆናቸውን ጠቅሰው ተፈናቃዮቹ በከፍተኛ ያልሚ ምግብ እጥረት እየተጠቁ መሆናቸውን ተናግረዋል። የድርጅቱ ባለሙያዎች ጥናት በጌዲዮ በተለይ ገደብ በሚባለው ወረዳ በሕፃናት ላይ የሚታየው አደገኛ የምግብ እጥረት ያስቸኳይ ጊዜ እርዳታ የሚያስፈልገው መሆኑን አረጋግጧል። የምግብ እጥረትን ለማሟላት ተቋቁመው የነበሩ ጊዜያዊ የአገልግሎት መስጫ ጣቢያዎች የተጨናነቁ ከመሆናቸው በላይ ዘግይተው ለሚመጡትና በከፍተኛ ደረጃ በምግብ እጥረት ለተሰቃዩ ሕፃናት እርዳታ ለማድረግ አቅም ያጠራቸው መሆኑ ተነግሯል። በአንዳንድ ቦታዎችም የተቅማጥ በሽታ መስፋፋት ችግሩን እንዳባባሰው ተናግረዋል። በሌላ ዜና ባለፉት 3 ወራት በኦሮሚያና በሶማሊያ አካባቢዎች በተስፋፋው የኮፍኝ በሽታ 39 ሰዎች መሞታቸውን የኢትዮጵያ ጤና ኢንስቲትዩት ገልጿል። በአጠቃላይ ቁጥራቸው ወደ 5000 የሚደርሱ ሰዎች በበሽታው የተያዙ መሆናቸው ተነግሯል። ከአዲስ አበባ ጅቡቲ የተዘረጋው የባቡር አገልግሎት በገጠመው ከፍተኛ ችግር ምክንያት ሊቋረጥ መሆኑ ተነገረ። ባለስልጣኖች ጥቅም ስለሚያገኙበት ብቻ ያለበቂ ጥናትና ዝግጅት በቻይና በድሬ ተሰራው የባቡር አገልግሎት በተከታታይ ችግር ሲደርስበት የቆየ መሆኑ የተነገረ ሲሆን ቀደም ሲል ባቡሩ ሐዲዱን ለቆ በመውጣቱ በርካታ ፍርጎች ከጥቅም ውጪ መሆናቸውና ሐዲዱ የመሰበር ችግር እንደገጠመው ይታወቃል። በባቡሩ ላይ በተደጋጋሚ የሚደርሱት አደጋዎችን አስመልክቶ እየተካሄዱ ያሉ ጥናቶች እስኪጠናቀቁ ስራውን እንዲያቋርጥ የትራንስፖርት ሚኒስቴር በመወሰኑ ከሁለት ቀናት በኋላ ስራውን ሙሉ በሙሉ ያቋርጣል ተብሏል። በቅርቡ የደረሰው አደጋ የተበላሸው ሐዲድ ከተጠገነ በኋላ ባቡሩ የተወሰነ እንቅስቃሴ ብቻ ሲያደርግ የቆየ መሆኑ ቢታወቅም በሚቀጥሉት 2 ቀናት ቀደም ብሎ ውል የተፈጸመባቸውን ዕቃዎች ከሞጆ ወደ አዲስ አበባ ወይም ከሞጆ ወደ ጅቡቲ የማመላለስ ሥራ እንደሚሰራና ከዚያ በኋላ አገልግሎት መስጠት እንደሚያቆም ተነግሯል። ከጊዜ ወደ ጊዜ የተባባሰና ሀገሪቱን ለከፋ ችግር እየዳረጋት ያለው የውጭ ምንዛሪ እጥረት መሰረቱ የተዛባ የኢኮኖሚ ፖሊሲ መሆኑ ተረጋገጠ። ከጥቂት ዓመታት በፊት የኢትዮጵያን ኢኮኖሚ እናሳድጋለን በሚል ሀገሪቷ በገፍ ብድር ውስጥ በመነከሯና ሚዛናዊና እርስ በርስ የተረጋጋ ኢኮኖሚ ፖሊሲ ባገዛዙ ባለመቀየሱ አሁን ሀገሪቱ ለገባችበት ችግር ምክንያት ሆኗል በማለት የኦዲተር ጀነራል ኃላፊዎች ተናግረዋል። ብዙዎቹ በአገሪቱ ውስጥ የተቋቋሙ ኢንዱስትሪዎች እንደታቀደው እቃቸውን ወደ ውጭ ልከው የውጭ ምንዛሬ ለማስገኘት አለመቻላቸው አንዱ ምክንያት ሲሆን አገሪቱ ለብዙዎቹ ፋብሪካዎች ጥሬ እቃ አገር ውስጥ እንድታመርት አገዛዙ ትኩረት ሰጥቶ አለመስራቱ ሌላው ምክንያት ነው ተብሏል። ስለሆነም የሚቋቋሙ ፋብሪካዎች እርስ በርሳቸው የሚደጋገፉ አይደሉም ተብሏል። ብዙዎቹ በውጭ አገር ባለሀብቶች የተቋቋሙ ጨርቃጨርቅ ፋብሪካዎች በአገር ውስጥ ሊሰሩ የሚችሉ ጨርቆችን የሚያስመጡት በውጭ አገር ከሚገኙ ከራሳቸው ፋብሪካዎች ነው። ከራሳቸው ፋብሪካዎች እንዲመጡ ማድረጋቸው ደግሞ ዋጋውን በመጨመርም ሆነ ሌሎች ገንዘብ የማዛዋወሪያ ዘዴዎችን በመጠቀም ለህገወጥ ገንዘብ ማሻሻያ ምክንያት ሆነዋል ተብሏል። ከአምስት ዓመት በፊት ኦዲት በማካሄድ የችግሩን ምንጭ የተረዳው መስሪያ ቤት ለችግሩ መፍትሄ ያቀረበውን ሐሳብ ያገዛዙ ባለስልጣኖች ሳይቀበሉት የቀሩ መሆናቸውም ተነግሯል። ባሁን ወቅት በውጭ ንግድ መካከለ ያለው ቢዛን በየአመቱ 12 ቢሊዮን ዶላር ይደርስ ሲሆን የውጭ ዳውን ከተቀላዳው አገራዊ ምርት 40 ከመቶውን እንደያዘ ይነገራል።
አርብ ሚያዝያ 11 ቀን 2011 በሱዳን ዋና ከተማ በካርቱም በብዙ ሺህ የሚገመቱ ሱዳናውያን ወደ ወታደራዊ ማዕከል ተጉዘው ተቋማቸውን ያስተሙ ሲሆን የወታደሩ አገዛዝ በአስቸኳይ ስልጣን ለሲቪል አስተዳደር እንዲያስረክብ ጠይቋል። ላለፉት ጥቂት ወራት የሱዳኑን ህዝባዊ እንቅስቃሴ ሲመራና ሲያስተባብር የነበረው የሱዳን ፕሮፌሽናል አሶሲኤሽን የተባለው ተቋም ወታደሩ ስልጣኑን እንዲያስረክብ ጠይቆ ያቋቋመውን የሲቪል አስተዳደር አስመልክቶ እሁድ መግለጫ የሚሰጥ መሆኑን አስታውቋል። ከጥቂት ቀናት በፊት ተይዞ ወደ ኮበር እስር ቤት የተወረወረው የቀድሞ አምባገነን በሽር በቅርቡ ለፍርድ እንደሚቀርብ የተነገረ ሲሆን ሁለቱ ወንድሞችና የቅርብ ረዳቶችም ዘብጥያ ወርደዋል። አርብ ዕለት ተቃውሞአቸውን ሲያሰሙ የነበሩ የሱዳን ዜጎች በበሽር አገዛዝ ዘመን በሙስናም ሆነ የዜጎችን መብት በመጣስ ቁልፍ ሚና የነበራቸው ሁሉ ተይዘው እንዲታሰሩ ጠይቀዋል። ጊዜያዊው የወታደራዊ አገዛዝ በሳውዲ መራሹ ጥምር ኃይልና በካታር መካከል ለተነሳው አለመግባባት ገለልተኛ አቋም መውሰዱን የገለጸ ሲሆን ሐሙስ ከካታር መንግስት መልእክተኛ ጋር ለመገናኘት አሻፈረኝ ያለውን ምክትል የውጭ ጉዳይ ሚኒስትሩ ከስልጣን አባሮታል። ከዚህ በተጨማሪም የማስተዋወቂያና የውሃ ሚኒስትር ምክትል ሚኒስትሮች ከስራ ተሰናብተዋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
Oh, but who's here, sir? ፈተነኝ ምን አድርግ ለኛ ጌቶይ
ነጋነው ደግሞ ወየው ለነጋን ለነጋነው ደግሞ ወየው ለነጋን አትንጋ ያልኩት ማምላክ በማጸነው ተፈጥሮ ሆነና ይሁን ሊነጋ ነው እሱም እንደነርሱ ለሰው ነፍስ ግድየን ረጃጅ ማጠና ቁንጨራ በያዙ ወርጠው በሚጥሉ ዘርዬ መዘዙ ብሩ ቀንን ገፈው ጨለማ በሚያለብሱ የሉሲን ስራ ስር በሚበጣጥሱ አዎ በቀንጅቦች መጋል እንሰለቃቀጥ ሊነጋ ነው ደግሞ በድቅድቅ ሳናምን አዎ ሊነጋ ነው አዎ ሊነጋ ነው እወይ መከራችን አዎ ሊነጋ ነው ያም ባለ ገጀራ ይም ባለ ሜንጫ ዱላም የጨበጠ መጥረቢያ መፍለጫ ገዩዎቹ እነሱ እንዳቻቸው ሰሪ ለሰው ነፍስ አዝማ አይፈሩም ፈጣሪ የቀንና ማታ አደገኛ ጅቦች ህፃናት አዛውንት መነኩሴ ገዳዮች ሊነጋ ነው ደግሞ አሁንም ሊመጡ ዱሩን ያሰሱ አንገትን ሊቆርጡ ሊነጋ ነው ደግሞ እውይ ሊነጋ ነው ምን አለ ባይነጋ እንደ ተፈናቀልን ጫካ ውስጥ እንዳለን ከቆንጨራው በፊት አምላክ ሞት ልኮ በክብር ይወጣል እኮ ጫካ ውስጥ እንዳለን እዚያው እንደተኛን አሸልበን ብንቀር ፈጣሪ ቢረዳ አቤቱ ፈጣሪ ጧትና ማታ መግደል መሸነፍ ነው ተብለን ተመክረን እነሱ ይገላሉ እኛ እንሞታለን እሰየው ነጋለን ስቃችን በቃ አለቀ ደቀቀ ብሎ መፈንደቁን ቀረን እንዳለም ነው በደመሩን ሂሳብ መግደል ሽንፈት ሆኖ ከተነሳንበት ካፈር ሊወስዱ ተው የሚል ጠፍቶ ለነፍስ ገላጋይ አቤቱታ ሰሚ ማህል ገብቶ ሸምጋይ በቃችሁ ብሎ የሚል የነፍስ ተሟጋጭ አዛኝ ገዢ ጠፍቶ የሕዝብ ፍቅር አንጋጭ የእንስሶች ጥርቅም እባብና ድንጋይ ፓርላማውን ሞልቶት ምድረ ባሪያ ፈንጋይ መግደል መሸነፍ ነው በሚል ጠፍረውን ሞተልና አልቅነው እነሱ ገለውን እዲያ መግደል መሸነፍ ነው የሚባለውማ ፍቅርን የሰጠ ሕዝብ አጭሮ ሲያነሱት ልክ እንደ ቄጠም መግደል መሸነፍ ነው የሚባለውማ የሰው ቤት አፍርሰው ሲያረጉት አውድማ መግደል መግደል መሸነፍ ነው የሚባለው እኮ በጥይት ሲደፉ ሕፃን አንበርክኮ አረ መግደል መሸነፍ ነው ብሎ የሚባለው ባዶ እጁን ያለን ሕዝብ ጉድጓድ ሲከቱ ነው አርባ ጉጉን ቁፍቱን ዛሬ መድገሙ ጠዋትና ማታ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተሩን ቁፍቱን ደገሙ አረ ምን አለ ቢተው ክብር ኮረኔል ይህንን ለመጣ ሳይሞትና ሳይገል ማን ነው ነጻ ይወጣ ይህን ተረት ተረት እንኳን ይዘፉ ቁጥር ታውቋለች ጦጣ እድሜ ለኮረኔል በመከሩን ምክር ባዘዙን መሰረት ሳንገል ሞትን እኛ መግደል ሆኖ ሽንፈት አረ አረ ምን አለ ቢተው ክብር ኮረኔል ይህንን ለበጣ ሳይሞትና ሳይገል ማን ነው ነጻ ይወጣ መግደል መግደል እኮ ሽንፈት የሚሆነው መካቻ አጣን ዜጋ ቤት ንብረቱን ዘርፎ በሳት ማቃጠል ያኔ ባርነትን ጠልተን መሸነፍን ፈርተን ፋሽስት ጣሊያንን ወግተን ባንገድል ኖሮ አሁን ኮረኔል ያሉበት ቤተ መንግሥት በነጮች ተወሮ ካራቢኔሌና ባንዳው አጥር ሆኖት እንገዛ ነበር ታቅፈን ሦስት ዓይነት ሞት አንድ ጫማቸውን ስመን ሁለት አገር አስረክበን ሦስት በሰንሰለት ታስረን አረ እንኳን አልተሸነ ኮሎኔሌም ቢሆን ድርሽ ባላሉ ከቤተ መንግሥቱ ባልተነገራቸው የመንግሥት ትንግርቱ ስማቸውም ቢሆን ያኔ ተቀይሮ ሰልቫቶሬ ነበር መች እንደ ዘንድሮ ምን አለ ቢተውን ይህንን ለበጣ ሳይሞትና ሳይገል ማን ነው ነጻ ይወጣ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተርን ቁፍቱን ደገሙን እነሱ እንዲገሉ እኛ እንድንገደል ፎቅ ለመግባት ብሎ ሲጥሉን ከገደ የግፍግፍ አይደለም የበደልም በደል አዎ የበደልም በደል የበደልም በደል እጅ አጣጥፎ መሞት ዝም ብሎ መገደል የበደልም Oh,
ሰው በሉት የሰው ፈተነኝ ምን አድርግ ይለኛል ጌቶዬ ሰው በሉት የሰው ፈተነኝ ምን አድርግ ይለኛል ጌቶዬ
ካፍሎተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልክ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
የማክሰኞ ሚያዝያ 8 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ ድመትን አይጥ ገደለቻት ወይ ጥቃት የነገሩትን የሚዘነጋ ሲያምኑት የሚያሰጋ መቼም ያለዋጋ ተብሏል። የሱዳን ህዝብ ከኛ ተላላነትና መከራ ተገቢውን ትምህርት የቀሰመ ይመስላል። ትግሉን ሊያደናቀፉ ያምባገነኑ በሽር ወዳጆች ያደረጉትን ሻጠር ሁሉ አልቀበልም ብሎ እንደነሽሞቹ አሜሪካና አረቦች ያዘጋጁለትን ቀጥፈኞቻቸውን አልቀበል ብሎ ከጀነራሎቹ ጋር የተወሰኑ ሲቪሎች ይቀናጁ ያሉትን ወግዱ ብሏቸውና አገዛዙ ይውደም ገዢ ፓርቲ ሆኖ የከረመብን ይፍረስ የሲቪል የሽግግር መንግስት ይመስረት ብሎ ዛሬም ትግሉን ቀጥሎ ተጠናክሮ ይገኛል። የአልጄሪያም ህዝብ እንደዚሁ አድሃሪን ባድሃሪ አነሰካም ስራቱ ይፍረስ ብሎ በየካቲት 66 እንዳልነው ሞግዚት አንሻም ብሎ ትግሉን ቀጥሏል። ዘረኛ በዘረኛ ሲተካ የነበረውን አስከትላለሁ ብለው ሲደነፉ ለወያኔ መቀጠል መድረክ ሲያመቻቹ ጸረ ኢትዮጵያዊነትን ሲያስፋፉ ናዚ ፋሽስት የሆኑትን የቀኔ ማታጅቦች ሲያሰፍሩብን ኢትዮጵያ ያለውን ሁሉ ሰፋሪ ብለው ሊመነጥሩ ሲነሱ በድሬዳዋ እንዳየነው ኬንያ በማለት ህዝብ ቤት ላይ ጀርመን በይሁዳውያን ቤቶች ላይ እንዳቀለመችው ምልክት ሲያደርጉ አዲስ አበባን በደም ሊያጥቡ እየተዘጋጁ የጽዳት ዘመቻ ብለው ሲያሾፉ ሩዋንዳን ሊደግሙብን ሲያፌሩና በቃላት ጋጋታ ሊደልሉን ሊያስተኙን ሲወራጩ የህዝብ እርስ በርስ ግንኙነትን ለማፈይጠን አትጋቡ አትገበያዩ ብለው ጥላቻን ሊያሰፍኑ ሲያቀረሹ መጫወቻ ሆነን የተገኘን እኛ ብቻ መሆናችንን ማመንም ያስፈልጋል። የሱዳን ህዝብ ግን የምን ወያኔን በኢሃዴግና ኦዴፓ ማስቀጠል ብሎ የወታደሩ ሞግዚት ይወገድ ይፍረስ ይያለ ነው። ይሄ ነው ቁርጠኛ ትግል። ሹሞቹ የኦሮሞን ህዝብ አይወክሉም ብለናል። ራሳቸውን ከርሳቸውን ጠበታቸውን እንጂ ህዝብ ሊወክሉ የሚችሉ አይደሉም። ወያኔ የትግራይን ህዝብ እንዳማለለው ግን ለኦሮሞ ህዝብ መጥቶልን ብለው የሚሞኙላቸውና ወንጀላቸውን የሚያጅብ እንዳይኖር ከወዲሁ ማሳሰቡ መምከሩ አስፈላጊ መሆኑን ልንክድ አንችልም። ዘረኝነት ጠንብቶ ሰንፍጎን ሳለ ሊከርምብን ሲንደፋደፍ ማየት ያቃታቸው ዜጎች አገራችንን ለጥፋት ሊዳርጉ ተባባሪዎች ናቸው። ተቃዋሚ ነን ሲሉ የከረሙት ሀቀኛ ሰልፋቸውና አቋማቸው ምን እንደሆነ ህዝብ በግልጽ ሊረዳ መቻሉ ጠቃሚ ነው። ገለባዎቹ ዘረኞች ሆነው ራሳቸውን አጋልጠዋል። ሹሞቹ ነጋ ጠባዩ አሻሉ ጲላቶስንም አስንቀዋል። አላየንም አልሰማንም አልተናገርንም ብለው ግን በጎን በሏቸው አሳዱ አፈናቅሉን ትእዛዝ ሰጪዎቹ ራሳቸው ናቸው። በውሸት ላይ የቆመ ድቡሽ ታገዛዝ ለመሆኑ ምስክር አይፈልግም። እንኳን ሹሞቹ የስልጣን ፍርፋሪ የጠበቁት አድርባዮች ሁሉ ነጋ ጠባ ሲቀጥፉና ውሸትን በባሰ ሐሰት ሲያጅቡ ህዝብ እየታዘባቸው ነው። ሲተረተሩና ውሸትን እንደ ፊልተር ጠላ ሸምጠጥ ሲያደርጉ በደፈናው ያዝናቸው የባሰ የሚያስቸኩል ስራ ስላለን እንጂ በስማችን ሊነግዱ የተነሱትን የሹሞቹ መጋዣ አንጃዎችንም አፋዘጋናቸው ነበር። ምን ተባለ ስንል ገና ከመጀመሪያው የነዚህ ሹሞች ተለጣፊዎችና አስመሳዮች ተልእኮ ዘረኛና ወያኔያዊ ነው በሚል የሚጋለጠው ተጋልጦ ነበር። ነገር ግን አሻሻጮቹ በስራቸው የተካኑ በመሆናቸው የፕሮፓጋንዳው ሁለገብ ጦርነት ብዙዎቹን ሊያደናግር ችሏል። ይህን አርገናል ያን ብለን ነበር ማለቱ ባያሻም በአቅማችን የሱዳንን ህዝብ ትግል ስንደግፍና በሌሎችም መንገድ ለተደራጁት የኢትዮጵያ ህዝብ ትግል ላይ የተደረገው ሻጥር እንዳይደርስባቸው ሐሳብ ከማካፈል ወደ ኋላ አላልንም ነበር ማለት እንችላለን። የሱዳን ህዝብ ትግሉን በመቀጠሉ ሊተካኩበት ያቀዱትን ጀነራሎች ትልማቸውን አክሽፎባቸዋል። በአልጄሪያም ለውጥና መጣለን ያሉት ሹሞች ያው የጠላነው ስርዓት አካል ናችሁ በሚል የህዝብ ትግል ቀጥሎባቸዋል። በኢትዮጵያ የጋራ ትግል ተካሂዶ ዛሬ ሹሞቹ የኛ ትግል ሊሉት ይቃጡት ከፍተኛ መጽዋትነት ተከፍሎ የወያኔ አንገዛዝ ሲንገዳገድ አሜሪካና አረቦች በኮሎኔሉ ሹም በኩል ወይዘሮ ማዘንጊያሽን ተክለውብን ቢያንስ ለአመት ስንደናገር ቆይተን ዘረኞቹ ጊዜ አግኝተው ሊደላደሉብን ጣሩ። የራሳቸውን ዘረኝነት የበላይነት መድረክ ሰጥቶ ህዝብ አፈናቀሉ ገደሉ ጸረ ህዝቦችን አስታጥቀው ለቀቁብን። መነሻቸው ያው ጠባብ ብሔረተኝነት ሲሆን ሚናቸው የወያኔን ፍራት ማዳን ማስቀጠል ነው። ጠላታችን ሊወገድና ለውጥ ሊመጣ ቀርቶ ዘረኝነቱን አድሰውለት ቀጠሉብን። ፈረንጆቹ ራሳቸው ለውጥ መጣ ያሉት ለበጣና ልቦለድ መሆኑ ገብቷቸው ሹሞቹን መንቀፍ መጀመራቸውም ታይቷል። ሲሆን በውድ ሳይሆን በግድ በሚል አገዛዙን ተጋፍረነው እንደቆየን ታሪክ ይመሰክራል። ወያኔን ወደ ፍጹም ውድቀቱ ልናደርሰው ስንል በአዳንና የሀገር አድርባዮችና ጠራቶች ተረባርበው አድነውታል። ዘረኞቹ ደግሞ ህዝብን ነጥለውና ጥላቻን አስፋፍተው ለወያኔ በቀጥታ ጠቅመውታል። የኦሮሞ ህዝብ የታገለው በኢትዮጵያዊነት ለመብቱ ሆኖ ሳለ ትግሉን አጣመውና አጠባው በጸረ ኢትዮጵያ ጸረ አማራ ሀዲድ ሊያስኬዱ በሹሞቹ ቀንደኛ ትብብር እየጣሩ ናቸው። በታሪክ መለስ ብለን የኦሮሞ ህዝብ ለመብቱ ባደረገው ትግል ይህ ዛሬ ራሱን ኦነግ ብሎ የሚጠራው ቡድን ሚናው አሉታዊ ወይም ደቃቅና ኢምንት ነበር። የህዝብ የእኩልነት መብት ሰንደቅ ይዞ የታገለው ኢህአፓ ሲሆን ዛሬ ኦነግ ነን የሚሉት በጅምላም በነጠላም የደርግ ወንጀለኛ ስርዓት አካል ነበሩ። ሌላ አቅጣጫ ለመያዝ ሞክረው የነበሩትም እንደ ባሮ ቱምሳ ኦነግ ካለመሆናቸው ሌላ የተገደሉትም በጃራ ኦሮሚያ እስላሚያ የኦነግ ኦዴፓ አባል ሌንጮ ለታ በነበረበት መሆኑን አንስተውም። የጃራቡደን ክርስቲያን ኦሮሞዎችን በጠላትነት ፈርጆ እንደነበርም እናውቃለን። የሹሞቹ ጭፍን አጋብ ዛሬ አማራና ክርስቲያንን በሚንጫ እንደሚለው ነው። ያገለገሉት ደርግ ፊቱን ሲያዞርባቸውና ወደ ስደት ሲያቀሉም በሻቢያ ተጠልፈው ጸረ ኢትዮጵያ ቋምና መርሃ ግብር አድርገው በስደት ቆዩ እንጂ ተዋግተው ያስገኙት ድል እንዳልነበር ህዝብ መሰከረ ነው። በርግጥ በሻቢያ ሞግዚትነት ወደ አሶሳ ዘልቀው አማራዎችን ጨፍጨፈው ፎክረው ነበር። ወደ ወንበራ ከኢሃሰ በፊት ለመግባት ያደረጉት ሙከራ በ30 የፊናንስ ጉምሩክ ፖሊሶች ተደናቅፎ ወደ ዳማዚብ ሱዳን መሸሻቸውንም እናውቃለን። ደርግን የኦሮሞ ህዝብ ወዳጅ ብለው ደግፈው ሲነሱም ኢሃፓ ደርግ የመላ ህዝብ ጠላት ነው ብሎ የታገለው መሆኑንና በእነሱም መጠቃቱን እነሱም ያውቃሉ። የኢሃፓና የቢሊሱማ አባላት ኦሮሞዎች ህይወታቸውን ለኢትዮጵያ ገብረዋል። በሻቢያ ቁጥጥር ጸረ ኢትዮጵያና ኢትዮጵያዊ አይደለም የሚል ቅሸታ ማቋም ይዘው ህብረ ብሔራዊ ድርጅቶችን በአማራ ትምክተኛነት እየከሰሱ ልቦለድን ታሪክ ብለው እያጠነጠኑ እየዋሹ መክረማቸውን ነው የምናውቀው። ኦነግ እርስ በርሱ ይሻሻማል እንጂ አንዴም በዚህ ሁሉ ጊዜ የአባላት ጠቅላላ ጉባኤ አድርጎ እንደማያውቅም ከታዘቡት ዋናዎቹ እኛም ነን። ይዘን ተበቀው ከወያኔ ጋርም አጋር ተስማሚ ሆነው ወያኔ ወታደር ልኮ ሲረዳቸው እንደነበርና ኋላም ሽግግር በሚለው ቧልት አስገብቶ 12 በርጩማ ሰጥቶ እንደተጠቀመባቸው ነው ያየነው። በቦረና ወያኔ ላይ ያመጹ የጣሩትን አግባብተው ወደ ወያኔ ጉያ የከተቱት የኦነግ መሪዎች ናቸው። በነዲማ ኖጎ ተዛዝ በሞያሌ ገጽ የሃፓይላካቸውን አብሪዎች ይዘው የገደሉት የኦነግ ታዛዦች ናቸው። ሳሁል ሳድረም ከወያኔ ሲጋጩ በኤርትራው አምባሳደር ኃይሌ መንቆሪዮስ አቅራቢነት ለንጮለታና ዲማኖጎ መለስ ጋር ተገናኝተው የመውጫ ቪዛ ተቀብለው ተላክሰው ከሀገር በፖሊስ ይወጡ 20,000 የሚሆኑትን ተከታዮቻቸውንና አባሎቻቸውን ግን በነስዬ መሪነት ወያኔ ማሰሩን ሁላችንም የምናውቀው ነው። ዛሬ ታሪክ የተረሳ መስሏቸው እነዚህ አንኖሊዎች ራሳቸውን ከወያኔ እንደታገለ የኦሮሞ ኃይል አስመስለው ለማቅረብ የሚያደርጉት ጥረትና የሚያሰሙት ቅጥፈት ማንንም አያደናግርም። ሹሞቹም 27 ዓመት ወይነው ኦህዴድ ሆነው ኦነግን ራሱን ጭምርና የኦሮሞና የመላ ኢትዮጵያ ህዝብ ሲያስለቅሱ ሲያደሙ አንኖሊ ብለው ሲቀጥፉ እንደነበርም የምናውቀው ነው። ህዝብ አስተውሷል። ህዝብ አውቋል። የሹሞቹ የውድቀት ሂደትም በግልጽ ተጀምሮ ይገኛል። ይህን ለማደናቀፍ በመጣር ከሹሞቹ ጫማ ስር የወደቁት የታሪክ ትቢያዎችንም ህዝብ ሊፈረዳቸው ዝግጁ ነው። የስልጣን ዋልጊዎች ብቻ ሳይሆኑ ባልተኞች የሆኑትም ሹሞች የወያኔን ጸረ ህዝብና ጸረ ኢትዮጵያ ህጎች ሻሩ ሲባሉ አሻፈረን ብለው መንገድ ላይ አታጢሱ ድንጋጌ ማውጣቱን መርጠዋል። ህዝብ በቢሊዮን ደረጃ በራሳችሁ ወረበሎች ተፈናቀለ፣ ተራበ፣ ታረዘ፣ እየሞተም ነው እንታደገው ሲባሉ፣ የሰሜን ፓርክ በእሳት ጋየ ለማስቆም እንረባረብ ሲባሉ፣ የለም አንገብጋቢ ጉዳይ ከተሞችን በሳጠራ መጥረጊያ ማጽዳት ነው ብለው ይፈጠሙብናል፣ በንቀት ያሾፉብናል። ተንጋለው እየተፉብን ናቸው። አላጋጭ አልማጭ የናቁት ህዝብ እንደሚነቀንቅና እንደሚያሰግዳቸው ተደራጅተን በመታገል ልናፋያቸው ይገባል። ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። የሽግግር ሂደት አሁኑኑ ኢትዮጵያዊነት ያቸንፋል።
Me dieben ማደሪያ ለሌለው ክፍት ነው ቤታችሁ ሲማስን ለኖረ ሲታመን ሲከዳ ይኖራችሁ ይሆን ማረፍ ያለንግዳ ኳኳ ኳኳ ኳ እስኪ ግባ በሉት አውጡለት መከዳ ያቀለው እንደሆን የዘርባዬን እዳ ይገርማል ለማማ አገሩን ስጎበኝ ተቆላስ ከደጋ ከየት ነህ ምንድነህ ጥያቄ ሲንጋጋ ምንድነህ ምናምን ሳትሉ የገባሁት ይሄ ነው ማለት ነው መሃል አገር አሉት እንዲያ ነው የሚሉን መሃል ነው ስማችን ያው እንደምታየን ከዳር ነው ስፍራችን አቤትን በል እንጂ ከስምስም ተዋርሰን መሃል ካልከው ቦታ እንደማን አድርሶን ታዲያ እንዲህ ካሉ በዚህ በግቢው በትንሿ ጎጆ ከጻን ታዋቂ ጎልማሳ ተቆንጆ ጠይምና ቀዩ ደግሞ የጠቆረ ይሄ ሁሉ ወጣት የተዝጎረጎረ እርሶን ደግሞ ሳይወት እድሜዎትን ገፍቷል ተገዛ ወንበሮ መቀናት ተስኖታል ምንድነው ይሄ ቤት ስፍራው ምን ይባላል ይሄ ሁሉ ወጣት ምን ሰርቶ ይበላል ይሄውን ልጄ እዚህ ጋር ነው ሁሉ እኔ መታያቸው እኔን ይወዳሉ እኔን ያከብራሉ ሌላው ያልክ እንደሆን ዘር እየቆጠረ ቡድን እየሰራ ብጠራው አይሰማም ከመሃሉ ስፍራ እኔ መታያቸው እኔ ነኝ ብቸኛ የዘር ሀረጋቸው ከቆሙበት ቦታ ተቀብሯል ስብታቸው ሰማኸኝ ወይ ልጄ እዚህ ነው ያደኩት እኔም ተወልጄ እኔ ልጅ እያለሁ ከተማው እንብዛም አያብረቀርቅም አሁን ካለንበት መጨረሻ አይርቅም የልጆቼን ጉልበት ጨርሶ ሲያበቃ እንዲህ አማረበት ይኸው ለዚህ በቃ ታዲያ በሰሩት ቤት አይኖሩም እነሱ ባቀኑት ጎዳና ማይመላለሱም እንኳን እስታግብተው ልጆልተው ሊድሩ እያያቸው ነው እንዴት እንደሚያድሩ እየተገነባ በጥራሻው ጉማን ማን እንደገባ በማን ማን ወለደ ሲታመስ አገሩ በዘር ሲዘረዘር መውጣ መግቢያ በሩ የማን ልጅ ነህ ብለህ ብትጠይቃቸው የፒያሳ ልጅ ነኝ የመርካቶ ልጅ ነኝ የአራት ኪሎ ልጅ ነኝ የኮተቤ ልጅ ነኝ የአዲስ አበባ ልጅ ነኝ ብቻ ነው መልሳቸው ሲሏቸው ዘለው የሚወጡ በምንም በማንም የማይለወጡ በሰው ሰራሽ ችግር የማይናወጡ በእኒህ ባላገሮች ዘር ባልበተናቸው ዱላ ያለው ሁሉ የሚመዝባቸው አፍ ያለው በሙላ የሚዝትባቸው የቲቱ ተብለው ነው ከገዛ ቀያቸው እናውቃለን እኮ ሀብታም ባለስልጣን መሃል መኖሪያቸው የኔ ነው የሚሉት ሌላ ሀገር አላቸው እኔ የኔ ልጆች እኔ የኔ ልጆች የደሜ ውህዶች እዚህ የተወለዱት ወጥተው የማያውቁት በስተት ቢወጡ የመሃል የሚባሉት መሃል ግን ያልሆኑ በማያውቁት መዳ ሰርክ ለሚማስኑ ማንን ይኮንኑ ማንን ያመስግኑ ጉልበት የእግዚአብሔር ብለው የሚያምኑ እንዴት ቤት ለቤት ቤት ይለምኑ ተወልደው በነኩት በበሉት አፈር ላይ በሰኞ ማክሰኞ በገዙት ሰፈር ላይ ባጠዱት ባጠኑት የኔ ነው ባሉበት ሌላው ይቅርና እስቲ ቀበሩበት ባህር ማዶ ያለው ግባ እየተባለ ገብቻለሁ ግባ እየተባባለ ሲደግስ ሲሸልል ሲፎክር ሲያቀራራ ውዱ ልጄ ርቦት በጣይ ሲንጠራራ ያብታም ቤት ለነፋስ ለብርድ ሲዘጋ እያቴኔን ቆንጆ ርቦት ስታዘጋ ወጥተው እንዳይሰሩ ተጓዳ እንዳይበሉ አሸንፏቸዋል የዘር ማዕበሉ ሰው በሰራው ኃጢአት እየተዘከረ ባጠፋው ጥፋት ልክ እየተከበረ እንሄኔዎቹ ቡድን የማያውቁ ኢትዮጵያ ለማለት የማይሳቀቁ ጎፋ ቦታ ብዬ እንኳን ልለያቸው ገና ትንሽ ሳሉ አንድ ነው ቀጫቸው መክሮ አስተማሪያቸው ሀገር መስለኔ አንድ ሀገር አባት ተናግሮ የሚያስተማ የሚያሰፍን ፍርአት ይሄንን ከዚያኛው ተውተው ብሎ ነገር የሚያበርድ ታሪክ አቀብሎ በታላቁ መምህር በእግዚአብሔር ተመስሎ ህዝቡን የሚያነጣ ራሱ ተሰጥሎ ራሱ ተፋቅሎ የስሙ ትርጓሜ ትልቅ የተባለ ሀገሬን ወገኔን ኢትዮጵያዬን ያለ መልአክ የመሰለ የተባለ ንጉስ የኔን የልጆቼን እንባችን የሚያብስ ከጀርባዬ በኩል ትልቅ ፀሐይ ወጥቷል ወገቤ ደህና ነው እግሬን አፍታቶታል ይታየኛል ተስፋ በጣም የቀረበ እውነትና ፍቅር እየተከናነበ ልጠይቅማማ ፀሐይ ካሉት ንጉስ ምን ይጠይቃሉ ላርግሎ ቢሎትስ ምን ያስቀድማሉ እኔን ነው ልጆቼን ይልኝ በወርቃማው በሩ ልብና ኩላሊት በሚመረምሩ ባጠኑት ምድር ላይ በትብታቸው ቦታ ቀና ብለው ይኑሩ ሁናቸው መከታ የነሱ እንደሆነው የኔ ነው እንዳሉ ተርሳቸው የተም እንዳይናቀሉ ብላለች ወለዚ አደርፋለሁ ይሄን በጠዋት ማልጄ እዚህ ነው አላሉም ያደኩተው ልጄ ብልስ እንደወጣሳሉ ምን በሚባል ዜማ ዘውትር ይሳባሉ ያኔ ጉብልሳለሁ አሁንም አርጅቼ ይህንን ግጥም ነው የማውቀው አጥርቼ መገን ያራዳ ልጅ እነ ፍቅር ልኩ የነሱን አይሰጡም የሰውም አይነኩ
አንቺ ፍቅር አምባ የአፍሪካ መዲና አንቺ ፍቅር አምባ አዲስ አበባ የፍቅር መናኸሪያ የፍቅር መጀመሪያ ወርቼ ያደኩብሽ ብዙ ብዙ ያየሁሽ Yeah.